ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ መሰናዶዎች መካከል
ዛሬ ኢትዮጵያ ውስጥ የምታየው ችግር እኮ ኬትም አልመጣም። ኮመን የሆነ የተፈጥሯዊ እውቀት የሚትዩ አለ አይደለ? ማህበረሰቡ ውስጥ ኮመን ሴንስ አሁን የለም። ኮመን ሴንስ ለዚህ ነው በጋራ መቆም ያቃተን። ለዚህ ነው የጋራ የምንላቸው ቫሊዎች ይቀፍ። ዛሬ ኢትዮጵያ ውስጥ የምታየው ችግር እኮ ኬትም አልመጣም።
የሰማችኋቸው ዶክተር በድሉ አቅጅራን ነው። ኢትዮጵያ ውስጥ የግብረ ገብ ትምህርትን ዳግም ለመስጠት ታቅዷል። የዚህን እርምጃ አርባና በተመለከተ ከምሁራን ጋር አጠር ያለ ቆይታ ይኖረናል። ቆየት ብሎ ሲሰማ ሙሉ ሀሳባቸውን እናዳምጣለን።
አንድ ሰው ለምን የዲፕሬሽን ህመም አጋጠመው ስንል በትክክል ግልጽ ሆኖ ለመመለስ አስቸጋሪ ነው የሚሆነው። የብዙ ነገሮች ድምር ውጤት ነው የሚሆነው።
የስነ አእምሮ ሐኪም ሆኑትን ዶክተር ዮናስ ላቀውን አሁን ደግሞ የሰማናቸው ከትናንት የቀጠለ ወጣቶችን ጨምሮ በርከት ያሉ የዓለማችን ሰዎችን እያጠቃ ስላለው ጥልቅ ድብርት ወይንም ዲፕሬሽን በሽታ ቆየት ብለው ያጫውቱናል። እኚህና ሌሎች ርዕሰ ጉዳዮች የተካተቱበትን መሰናዶ ሀብታሙ ይመራለው። ንጉሥ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎች ይሰማሉ። የደንገረው
አመሰግናለሁ ሀብታሙ። ትላንት ሰኞ ማምሻውን የሱዳን አውራ ጎዳናዎች ግልጽ በሆነ መፈንቅለ መንግስት ወደ ስልጣን የመጣውን ወታደራዊ ኃይል በሚቃወሙ ሰላማዊ ሰልፈኞች ተሞልቶ አምሽቷል። የጸጥታ ኃይሎችም ቀን ላይ በሰላማዊ ሰልፈኞቹ ላይ የተኩስ እርምታ የጀመሩ መሆኑንና የሶስት ሰዎች ህይወት ማለፉንም የሱዳን ሐኪሞች ኮሚቴ አስታውቋል። ኮሚቴው ቢያንስ 80 ሰዎችም ተጎድተዋል ብሏል። የሱዳኑ የጦር ጀነራል አብዱል ፈታህ አልቡርሃን ሀገር አቀፍ አስቸኳይ ጊዜ አዋጅ አወጁ ሲሆን ሀገሪቱን ላለፉት 2 አመታት በጥምረት ሲያስተዳድሩ ድሬ ቆዮን ወታደራዊና የሲቪል ጥምረት ምክር ቤትም መበተኑን አስታውቋል። ጄኔራሉ ምክር ቤቱና መንግስትን ለመበተን የተገደዱት የነበረው የፖለቲካ እሰጥ አገባ የሀገሪቱን ደህንነት አደጋ ላይ ስለጣለው ነው ብለዋል። አዲስና አመክንዮአዊ አስተሳሰብ ያለው መንግስትም ይሾማል ብለዋል። በሱዳን የተባበሩት መንግስታት ድርጅት ልዩ ተወካይ የሆኑት ቮልከር ፕሬተስ ወታደሩ ካርቱምን እንደተቆጣጠረ መግቢያ መውጫዎችና ድልድዮችን እንዲሁም አየር መንገዱን መስጋቱንና የቴሌቪዥን ጣቢያ ሆነም መቆጣጠሩን ተናግሯል። በተጨማሪም ከኒውዮርክ ታይምስ ጋር ባደረጉት ቆይታ በጎዳናዎች ላይ ጉማዎች ሲቃጠሉ ማምሽታቸውና ለሊቱንም አልፎ አልፎ ተኩስ እንደነበረ ገልጸው ሁኔታው እጅግ አስጊ ነው ብለዋል። የዩጋንዳ ፖሊስ በካምፓላ ወደ ምዕራብ ዩጋንዳ ሲጓዝ የፈነዳውን አውቶብስ ጉዳይ እያጣራ ነው አለ። ፍንዳታው የአንድ ሰው ህይወት የነጠቀ ሲሆን በ48 ሰዓታት ልዩነት ውስጥም የተከሰተው ሁለተኛው የፍንዳታ አደጋ ነው። የፍንዳታው ምክንያት እስካሁን ድረስ ባይታወቅም ፖሊስ ለማጣራት የቦምብ ባለሙያዎችን እየተጠቀመ መሆኑን ማስታውቋል። በአደጋው መጀመሪያ ላይም ፖሊስ የሁለት ሰዎች ህይወት ማለፉን ቢያስታውቅም አሁን ላይ ግን አሻሽሎ አንድ ሰው ብቻ አልፏል ሲል ተናግሯል። እስካሁን ድረስም የአካል ጉዳት ስለደረሰበት ባቸው ሰዎች ወጣ መረጃ ባይኖርም ቀይ መስቀል ግን ቢያንስ አንድ ሰው እግር መሰበሩን አስታውቋል። በዩጋንዳ ባለፈው ቅዳሜ ለተም በአንድ ምግብ ቤት ላይ የቦምብ ጥቃት አደጋ የደረሰ ሲሆን ለዚህ ጥቃትም እስላማዊ መንግስት ወይም IS ኃላፊነቱን ወስዷል። ግብጽ እንደ አውሮፓውያን አቆጣጠር ከ2017 ዓ.ም ጀምሮ በአብያተ ክርስቲያናት ላይ በተከታታይ ሲደርስ የነበረው በቦምብ የማጥፋት አደጋ ጉዳት ተከትሎ ጥላው የነበረውን የአስቸኳይ ጊዜ አዋጅ እንደምታቆም አብዱል ፈታህ አልሲሲ ሰኞ ዕለት አስታወቁ። ፕሬዝዳንት አልሲሲ በፌስቡክ ገጻቸው ላይ ባሰፈሩት መልእክት ግብጽ በአካባቢው ጸጥታና በጥብጥ መካከለ ያለች ሰላማዊ ስፍራ ወይም ኦሲስ ሆናለች ያሉ ሲሆን ስለዚህም ለአመታት ውስጥ ለመጀመሪያ ጊዜ በመላው ሀገሪቱ የተጣለውን የአስቸኳይ ጊዜ አዋጅ ለማንሳት ተወስኗል ሲሉም ተናግረዋል። ያስቸኳይ ጊዜ አዋጁ በስልጣን ላይ ያሉት አካላት የመንግስት ጠላቶች ናቸው የሚሏቸውን ጠራርጎ የማሰር ስልጣንንም ይፈቅድ ነበር ሲልም ሮይተርስ ዘግቧል። አምነስቲ ኢንተርናሽናል በሆንግ ኮንግ የሚገኙ ሁለት ቢሮዎችን ለመዝጋት መወሰኑን አስታወቀ። የከተማው ብሔራዊ የደህንነት ህግ ስጋት ውስጥ ስለጣለው ይህን መወሰኑንም አስታውቋል። ተቋሙ በሆንግ ኮንግ ከ40 ዓመት በላይ የሰራ ሲሆን በከተማዋ ባሉ ሰብአዊ መብት አያያዝ ዙሪያም ግንዛቤ ለማስጨበጥ ሲሰራም ቆይቷል። ቡድኑ የወረዳ ቢሮውን በጥቅምት ወር ማብቂያ፣ ክልላዊ ቢሮውን ደግሞ በአውሮፓውያኑ ዓመት ሲያበቃ ማለትም በሁለት ወራት ጊዜ ውስጥ እንደሚያደርገው አስታውቋል። ይህ ውሳኔም ሆንግ ኮንግ እጅግ በጣም ፈጣን በሆነ ፖለቲካ ለውጥ ውስጥ ያለፈች ባለችበት ሰዓት የመጣ ነው። አድማጮች ለማክሰኞ ምሽት ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶዎች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን እናመሰግናለን በማዳመጥ ላይ እንዲሁም በማየት ላይ የምትገኙት ጋቢና ቪኦኤ ነው። ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀደመው መሰናዶ እንሻገር። የኢትዮጵያ ትምህርት ሚኒስቴር በ2014 ዓ.ም ምረት የትምህርት ዘመን ይፋ ባደረገው አዲሱ የትምህርት ፍኖተ ካርታ በኢትዮጵያ ባለፉት ዘመናት ይሰጥ የነበረውን የግብረገብ ትምህርት እንደ አዲስ እንደሚጀምር አስታውቋል። ለመሆኑ የግብረገብ ትምህርት ምን ማለት ነው? በአዲሱ ትምህርት ስርዓት ውስጥ መካተቱስ ምን እርባን አለው? በሚለው ሐሳቦች ዙሪያ ስምኝ ሸቆየ የአዲስ አበባ ዩኒቨርሲቲ ምሁራኖችን አነጋግራ ተከታዩን አስተናርታለች።
ከሁለት አስርት ዓመታት በላይ ኢትዮጵያ ስትከተለው የነበረውን የትምህርት ስርዓት በአዲስ የተካው ፍኖተ ካርታ ቅድመ አንደኛ ደረጃ፣ መካከለኛ ደረጃና ሁለተኛ ደረጃ በሚል እርከን በከፋፈላቸው ሁሉም የትምህርት መስኮች የግብረገብ ትምህርት ለመጀመር ተዘጋጅቷል። ለመሆኑ ይህ የግብረገብ ትምህርት ምን ማለት ነው? ምን አይነት አስተምሮቶችንስ ያካትታል? በአዲስ አበባ ዩኒቨርሲቲ የፍልስፍና ትምህርት ክፍል የሚያስተምሩት ፕሮፌሰር በቀለ ጉተማ ያብራራሉ።
በርካታ ነገሮች አሉ። ከሞራል ፍልስፍና ኤቲክስ የሚወሰዱ ለሁሉም አማካይ የሆኑ እንደ ቨርቹ ኤቲክስ የሚባል አለ። ጥሩነት በራሱ ጥሩ ነው የሚል የግብረገብ አስተሳሰብ ወይም የሞራል አስተሳሰብ ስላለ በሱ ላይ ቢመሰረት፣ ከዛ ሰብአዊነትን እና የመሳሰሉትን መብቶችን የሚያካትቱ ነገሮች አድርጎ ቢያስተምሩ ተገቢ ነው ለሁሉም።
የግብረገብ ትምህርት ለኢትዮጵያ አዲስ አይደለም። ለመጀመሪያ ጊዜ በአንደኛ ደረጃ ትምህርት ቤቶች ውስጥ እንዲሰጥ የተደረገው በአጼ ኃይለ ሥላሴ ዘመነ መንግስት ሲሆን በስነ ምግባር የታነጸ ትውልድ የመፍጠር ዓላማ ነበረው። ሆኖም ትምህርቱ ከኦርቶዶክስ ክርስቲያን ስርዓተ ትምህርት ጋር የተቆራኘ መሆኑ ሁሉን አቀፍ እንዳይሆን እንዳደረገው በወቅቱ የአንደኛ ደረጃ ተማሪ የነበሩት ፕሮፌሰር በቀለ ጉተማ ያስታውሳሉ።
እኛ ስንማር ለምሳሌ የኦርቶዶክስ ክርስትና አይነት ከዛ ላይ የተወሰዱ ነገሮች ነው እኛ በኤሌመንተሪ የተማርነው። በአብዛኛው ከቅዱስ መጽሐፍና ከመሳሰሉ የተገኙ ነገሮች ነው። እሱ ጥቅም አለው። ተማሪዎችን በዛ መንገድ ልጆችን፣ ወጣቶችን ቆጥቶ ማሳደጉ ጥቅም አለው። ፈሪሃ እግዚአብሔር የሚባለውን በማስረጽ በእርግጥ ግን የሌሎቹን የማያቅፍ አይነት ስለሆነ ሞር አሁን ሴኩላር የሆነ አይነት አካሄድ የሌሎቹን እሴቶች የማያኮስትስ አይነት አድርገን ብንሄድበት ነው ጥሩ የሚመስለው።
ቀጥሎ የመጣው የደርግ ስርዓት የግብረ ገብ ትምህርትን ከሃይማኖት መነጠል ቢችልም በምትኩ መንግስት በወቅቱ ይከተለው የነበረው ርዕዮተ ዓለም ማስተማሪያ በማድረጉ የግብረ ገብ ትምህርት ዓላማ መስመሩን ሳተ ይላሉ ፕሮፌሰር በቀለ። ኢህአዴግ ወደ ስልጣን ከመጣ በኋላም የስነ ዜጋ ትምህርት ተብሎ ይሰጥ የነበረ ቢሆንም ይህም የፖለቲካ አመለካከትን ለማስረጽ የዋለ እንጂ ስነ ምግባርን ያስተማረ እንዳልሆነም ይከራከራሉ። ለመሆኑ የግብረ ገብ ትምህርት ለተማሪዎች መስጠት የሚያስፈልግበት ዓላማው ምንድን ነው? አዲሱን የትምህርት ፍኖተ ካርታ ይዘት በቅርበት የተከታተሉትና በአዲስ አበባ ዩኒቨርሲቲ የስነ ልሳን ትምህርት ክፍል መምህርና አጥኚ የሆኑት ዶክተር በድሉ ዋቅጅራ ምላሽ አላቸው።
የስነ ምግባር እሴቶች የምንላቸው በስርዓተ ውስጥ መካተት ያለባቸው እነኚህ ማህበራዊ እሴቶች ወይም በእንግሊዝኛው ኢቲካል ቫሊዩስ የሚባሉት ትክክለኛ መሰረታዊ እሳቤዎች ላይ፣ ምክንያታዊነት ላይ እንዲመሰረቱ ለማድረግ ነው እና ይሄ ከሰብአዊነት ጋር የተያያዙ ትክክለኛ ለምሳሌ ፍቅርን፣ መተሳሰብን፣ ፍትህን፣ አለማዳለትን፣ እኩልነትን እነኚህ የሚሉት ማህበረሰብ የሚመሰረትባቸው እሴቶች ምክንያታቸው ሊጣመም ሊዛባ ይችላል። እንደዛ እንዳይሆኑ ለማድረግ ነው የሚያስፈልገው።
አቶ በድሉ አክለው በእነዚህ ሰብአዊ የሆኑ መሰረቶች ላይ የተመረኮዘ የግብረ ገብ ትምህርት ከፖለቲካ አስተሳሰብ የጸዱና በማንኛውም ማህበረሰብ ውስጥ የሚገኙ እሴቶችን ለማስተማር እንዲሁም ከስር መሰረቱ በመልካም ስነ ምግባር የተገነባ ትውልድን ለመፍጠር ያስችላል ሲሉ በምሳሌ ያስረዳሉ።
ለምሳሌ አሁን በጣም ኢትዮጵያ ውስጥ በኛ እድሜ በጣም ተለውጦ ያለው ሙስና፣ ጉቦኝነት አሁን ትክክለኛው የሂውማን እሴት የስነ ምግባር እሴት ሲጎድል ምን ይሆናል? መሰረታዊ ታይና እሱ እንዲያገኝ ከሌለ ብለሽ የምታዩን ነገር መነሻ ታደርጊዋለሽ። ሶ ኢት ኢዝ ኮመን ትያለሽ። ማንም ይበላውን እሱ እየተጠቀመ እኔም ትያለሽ። ይሄ ማለት ከስር ያሉት ማህበረሰቡ የተገነባባቸው ስነ ምግባራዊ እሴቶች መሰረት የሆነው ሪዝኒንግ ወይም ምክንያታዊነት ላልፏል፣ በቃ ከዛ ተለያይቷል ማለት ነው።
ይህ ወጣቶችን በስነ ምግባር የማነጹ ተግባር በትምህርት ስርዓት ውስጥ መካተቱ አንድ እርምጃ መሆኑን የሚስማሙት ምሁራን የትውልድ ስነ ምግባር ክፍተት የሚሞላው ግን በትምህርት ቤት በሳምንት አንድ ወይም ሁለት ጊዜ በሚሰጥ ትምህርት እንዳልሆነ ያሰምሩበታል። ፕሮፌሰር በቀለ እንደሚሉት ከመምህራን ጀምሮ ስልጣን ላይ እስካሉ አመራሮች ድረስ ተግባራዊ ኃላፊነትም አለባቸው።
አሁን ትምህርት ብቻ ሳይሆን ደግሞ ተግባር ወሳኝ ነው። አንዱ መተኮር ያለበት ለምን እሴቶቻችን ተሸረሸሩ ለሚለው አለማወቅ ማስተማር ብቻ ይህን ነገር ሊለውጠው አይችልም። ከትምህርቱ ጎን መምህራን ይሁኑ አስተዳዳሪዎች ይሁኑ ፖለቲከኞች ይሁኑ ሌሎቹ አርአያ መሆን ካልቻሉ ሌቦች በሚከብሩበት ህብረተሰብ ውስጥ ልጆችን እንደዚህ ደጉኑ ምናምን ብሎ ማስተማር በጣም ከባድ ስለሚሆን ተግባርና ትምህርት እንዴት አብሮ ይሄዳል? ምን አይነት ምሳሌና ምን አይነት አርአያነት ነው መምህራንን የትምህርት አመራርም የፖለቲካ አመራርም ሌላ ሌላውም የሚያስቀምጠው የሚለውም አብሮ መታየት አለበት።
አቶ በድሉም በዚህ ይስማማሉ። በወላጅና አካባቢ እንዲሁም በተለያዩ ተቋማት የተደገፈ የግብረ ገብ ትምህርት በተለይ እንደ ኢትዮጵያ በብዙ ውጥረት ውስጥ ባለ ሀገር ውስጥ የሚኖሩ ወጣቶች ተስማምተውና ተከባብረው እንደ ሀገር ለመቆም የሚያስችላቸውን የጋራ ማህበራዊ እሴቶችን ለመፍጠር ቁልፍ መሰረት መሆኑን ያሰምሩበታል።
ዛሬ ኢትዮጵያ ውስጥ የምታየው ችግር እኮ ከየትም አልመጣም። ኮመን ሴንስ የለም። ኮመን የሆነ ይሄ ተፈጥሯዊ እውቀት የሚታዩ አለ አይደለ? ማህበረሰብ ውስጥ ኮመን ሴንስ አሁን የለም። ኮመን ሴንስ ለዚህ ነው በጋራ መቆም ያቃተን። ለዚህ ነው የጋራ የምንላቸው ቫሊዎች የጠፉት። ለዚህ ነው እኔ ካልተጠቀምኩ ኢትዮጵያ ገደል ትግባ የሚል እኮ አለ። አየሽ፣ ኮመን የሆነ ነገር ይሄ ሁሉ የመጣው ተደምሮ ከዛ ነው የመጣው። ከታች ጀምሮ አልተገነባም። ኮመን የሆነውን የሰብአዊነትን እንደ ሀገር የገነባ ነው ነገር የለምና እድገት ለማምጣትና ማህበረሰቡን ለማጥናት የሀገርን ልዕልና ከፍ ለማድረግ በጣም መሰረታዊ የሆኑ ይዘቶችን ይዞ በተጠና መልኩ በይድረስ ይድረስ አይደለምና በዘመቻ ሳይሆን በተጠና መልኩ ሊሰጥ ይገባል ይሄ ትምህርት።
በያዝነው የ2014 ትምህርት ዘመን ተግባራዊ እየተደረገ የሚገኘው አዲሱ የትምህርት ስርዓት ግብረገብነት በተጨማሪ አገር በቀል እውቀት፣ ሙያና የቀለም ትምህርት፣ ቴክኖሎጂ፣ ምርትና ተግባር፣ ጥናትና ምርምርም እንደሚያበረታታ ፍኖተ ካርታው ያትታል። ለሚቀጥሉት 5 ዓመታትም ተግባር ላይ ይውላል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮም የሚቀርብ ልዩ የወጣቶች መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። በትናንትናው ዕለት የዲፕሬሽን ወይንም ድባቴ የአእምሮ በሽታ ተጠቂ የነበረች ህይወት አፈወርቅ የተባለች ወጣት እንዲሁም የስነ አእምሮ ሐኪሙ ዶክተር ዮናስ ላቀው አብረውን አምሽተው ነበረ። ስለ በሽታው መንስኤና መፍትሄ የሚነግረን የውይይቱ ቀጣይ ክፍል በመቀጠል ይቀርባል።
ምክንያቶቹ ምንድን ናቸው? በእርግጥ ጸጸትን ጠቅሰዋል፣ ግን መነሻ ምክንያቶቹ ምንድን ናቸው? ይታወቃሉ።
አዎ፣ ግን ብዙ ናቸው እና አንድ ሰው ለምን የዲፕሬሽን ህመም አጋጠመው ስንል በትክክል ግልጽ ሆኖ ለመመለስ አስቸጋሪ ነው የሚሆነው። የብዙ ነገሮች ድምር ውጤት ነው የሚሆነው። የመጀመሪያው ሰዎች በተፈጥሮ አንዳንድ ሰዎች ተጋላጭነት አላቸው። የድብርት ህመም ወይም ሌሎች የአእምሮ ህመም ተጋላጭነት ሊኖራቸው ይችላል። ለምሳሌ በቤተሰብ ውስጥ ይሄ ህመም ካለ ልጆች ላይ ህመሙ አይደለም በቀጥታ የምትላለው፣ ግን ተጋላጭነቱ ይኖራቸዋል ማለት ነው። ከዛ ባሻገር አንዳንድ አካላዊ ህመሞች ለአካል ህመም ተብሎ የሚሰጡ መድኃኒቶች፣ የተለያዩ ሱስ አምጪ ነገሮች፣ ለምሳሌ የሚያነቃቁ ሱስ አምጪ ነገሮች ልክ ሲቆሙ የድብርት አይነት ስሜት ያመጣሉ ማለት ነው። አንዳንዶቹ ደግሞ አእምሮንም እንዲደበት የሚያደርጉ ሱስ አምጪ ነገሮች አሉ። እነሱ ሲወሰዱ ሊያመጡ ይችላሉ። ይሄ እንግዲህ በስነ ህይወታዊ ወይም ባዮሎጂካል የምንለው መንስኤዎች ናቸው። እዚህ ላይ ደግሞ ሌሎች ነገሮች አሉ። በልጅነት ጊዜ ላይ ጥሩ ያልሆነ አስተዳደግ፣ ቤት ውስጥ የተለያየ መልኩ ጥቃት፣ የስሜት ጥቃት ኢሞሽናል አቢዩዝ የምንለውን ጨምሮ እንደሱን ነገሮች ሲኖሩ፣ ከዛ ከፍ እያሉ ሲሄዱ ደግሞ ሰዎች አሁን ባላቸው የፍቅር ግንኙነት ጋመለያየት የወላጅ መሞት በተለይ በጣም በልጅ በለጋነት እድሜ ላይ የወላጅ መለየት ሰዎች ተጋላጭ እንደሆኑ ሊያደርጋቸው ይችላል። ከዛ ላይ ከፍ ሲሉ እንግዲህ የፍቅር ግንኙነት አለመግባባት፣ ስራ ላይ ስኬታማ አለመሆን፣ ከዛ ብቸኝነት፣ ማህበራዊ ድጋፍ አለመኖር ወዘተ። አንድ ሰው ላይ እንግዲህ የትኛው ነው ያመጣበት የሚለውን እንግዲህ ለይቶ እንደየግለሰቡ ይሄ እንግዲህ ፎርሙሌሽን እንለዋለን በአእምሮ ሕክምና። አንድ ሰው ለምን ታመመ የሚለውን ለመመለስ የምናደርገው ጥረት ነው ፎርሙሌሽን የምንለው እና ይለያያል ከሰው ሰው። እነዚህ ሁሉ ሲደራረቡ ሰዎች ወደ ዲፕሬሽን ህመም እንዲገቡ ሊያደርጋቸው ይችላል። ለምሳሌ የጾታ ምጣኔውን ስንመለከት ሴቶች ላይ 2 እጥፍ የመከሰት እድሉ ከፍ ይላል። ለዚህ የተለያዩ መንስኤዎች ይኖራሉ። ለምሳሌ የወራዊ ዑደት የራሱ የሆነ የሆርሞን ለውጦች ያስከትላል። ሴቶች በእርግዝና ወቅት መልጅ ከወለዱ በኋላ እሱም የራሱ የሆነ የሰውነት ውስጥ ሆርሞን መጠን ከፍና ዝቅ ማለት ያስከትላል። ብዙ ሴቶች ለምሳሌ ልጅ እንደወለዱ የመጀመሪያ ሳምንት ላይ መደብር፣ መነጫነጭ ወዘተ አይነት ምልክቶች ይኖራቸዋል። ጥሩነቱ እንግዲህ ወደ ዲፕሬሽን ሳያምር አብዛኛው ሴቶች ላይ ወደ ኖርማል የመመለስ ነገር አለው። ግን ተጋላጭ የሆኑ ሴቶች ላይ ግን ሲደመር ሊያስቸግር ይችላል። ከዛ በኋላ ደግሞ የወር አበባ እድሜያቸው ወደ 50-40ዎቹ መጨረሻ ሲደርሱ የወር አበባ ሲቆም እሱም የራሱ የሆነ የሆርሞን ለውጥ ያስከትላል። ሴቶች ላይ ከፍ ብሎ የሚታይበት ሌላኛው ምክንያት እንግዲህ ማህበራዊ ኃላፊነቶች ናቸው። ልጅ ቢታመም ወይም ደግሞ በእድሜ ገፉ ወላጆች ቢታመሙና የቤት ውስጥ ቢውሉ እንክብካቤው ምስጋና የሌለው ስራ ነው። ግን በጣም ከባድ የሆነ ማህበራዊ ኃላፊነት ነው ሴቶች ተሸክመው የሚሉት። ስለዚህ ይህም የራሱ የሆነ አስተዋጽኦ ይኖረዋል ማለት ነው።
ወደ ሕክምናው እንምጣ። መቼ ነው አንድ ሰው ምን አይነት ምልክቶች ላይ ሲደርስ ነው ወደ ሐኪም ቤት ወይም ደግሞ እርዳታ ወደ መሻት መሄድ ያለበት? እንዴት ይታከማል?
ይሄ የመከፋት ስሜት እንግዲህ ከ2 ዓመት በላይ በተከታታይ ከተከሰተ ወደ ሕክምና ሰዎች መሄድ አለባቸው። ሌላኛው ደግሞ አንዳንድ ሰዎች ላይ ምናልባት በተከታታይ ላይሆን ይችላል፣ ግን ማህበራዊ ሕይወታቸው ላይ እና ስራቸው ላይ ተማሪ ከሆኑ ትምህርት ላይ ሰራተኛም ከሆኑ ደግሞ ስራቸው ላይ ተጽዕኖ ማምጣት ከጀመረ ያኔ ሄደው ቢያማክሩ ባለሙያ ጥሩ ነው።
እንዴት ነው የሚታከመው? ምን አይነት መንገዶች ናቸው ያሉት?
ተገልጠ ደግሞ እንግዲህ 2 አይነት ህክምና ነው ያለ። የመጀመሪያ የመድኃኒት ህክምና ነው። ሁለተኛው የንግግር የስነ ልቦና ህክምና ነው። ስለዚህ ሁለቱን እንዴት ነው የምንለየው የሚለው ህመሙ ምን ያህል ከባድ ክብደቱ ይወስነዋል። ከበድ ያለ ከሆነ ህክምናው የመድኃኒት ህክምና ነው የሚለው። በጣም ከባድ ያልሆነ የዲፕሬሽን ህመም ከሆነ ግን በመድኃኒትም ሊታከም ይችላል፣ በስነ ልቦና በንግግር ህክምና ሊታከም ይችላል። ቀለል ያለ ከሆነ መድኃኒት አያስፈልገውም፣ የስነ ልቦና ህክምና ብቻ ሰዎች ወስደው ሊድኑ ይችላሉ ማለት ነው። ስለዚህ እንደየ ክብደቱ ይወሰናል።
ዲፕሬሽን ከእንቅልፍ ጋር የሚያያይዘው ነገር አለ?
ዲፕሬሽን ሰዎችን እንቅልፍ በብዛት የሚታየው እንቅልፋቸው ይቀንሳል፣ መተኛት አይችሉም ሰዎች። አልፎ አልፎ ደግሞ ለየት ያሉ የዲፕሬሽን አይነቶች አሉ፣ በጣም እንቅልፍ የሚያበዙ ማለት ነው፣ እንቅልፍ የሚበዛባቸው። በብዛት ግን እንቅልፍ መቀነስ ቶሎ አይወስዳቸውም፣ ለሊት ይባንናሉ። ጠዋት በጣም ማልደው ነው የሚነሱ። ሲነሱ እንግዲህ እየከፋቸው ነው ገና ሲነሱ፣ እና እንቅልፍን በጣም በጣም ያዛባል።
በኢትዮጵያ አሁን ላይ ዲፕሬሽን አለብኝ ብሎ የሚመጣው ሰው ምን ያህል ነው?
ዲፕሬሽን በጣም ብዙ ሰዎች መጥተው ይታከማሉ። እና ዲፕሬሽን እንግዲህ አእምሮ ሕክምና ውስጥ ከፍተኛ ስርጭት ካላቸው ህመሞች አንዱ ነው። ከስድስት ሰዎች አንድ ሰው ላይ እንደዚህ መከሰት በአንድ ወቅት በህይወት ውስጥ የመከሰት እድል አለው። ዲፕሬሽን እንግዲህ ለመግለጽ በቃላት አንዳንድ ጊዜ የሚከብድ ስነ ልቦናዊ ስቃይ ነው። ማለት የተሸከመው ሰውዬ ወይም ደግሞ ዲፕረስ የሆነው ሰውዬ የሚሰማውን ስሜት እንደ ልንገምት እንችላለን። ግን በጣም ከባድ የሆነ ስነ ልቦናዊ ስቃይ ነው። ልክ አካላዊ ስቃይ ሲሆን እንቅልፍ ቢሰበር ወይ እንደዚህ የሚሰማሽ አካላዊ ስቃይ አለ። ልክ እንደሱ አይነት በቃ እንቅልፍ የሚነሳ ስነ ልቦናዊ ስቃይ ነው እና እንደዚህ አይነት ህመም ያላቸው ሰዎች እንደው የአእምሮ መሆኑ ካወቁ ወደ ሕክምና ከመሄድ ወደኋላ አይሉ። ግን ችግሩ ያው የግንዛቤ አለመኖር ነው። ያም ሆኖ ግን ዲፕሬሽን በንጽጽር እንግዲህ በጣም ብዙ ሰዎች ይታከማሉ። ከዛ ደግሞ በጣም ውጤታማ ነው ሕክምናው። ስለዚህ ደህና ሆኖ ወደ ስራቸው ይመለሳሉ።
እሺ ዶክተር፣ ጥያቄዎችን ጨርሻለሁ። አመሰግናለሁ። መጨመር የሚፈልጉት ነገር ካለ?
መጨመር የሚፈልገው እንግዲህ የራስን ማጥፋት በሀገራችን እስከ 8000 ሰው በአመት ራሱን ያጠፋል እና በአብዛኛው ከ95% በላይ ከአእምሮ ህመም ጋር የተያያዙ ናቸው። በተለይ ደግሞ ዲፕሬሽን ህመም ጋር ይያዛል እና ይሄ በጣም ያስደነግጥ ቁጥር ነው። ሁላችንም እንደ ሀገርም ከእንቅልፋችን ተነስተን ይህን ነገር ማድረግ አለብን እና የአእምሮ ጤና ግንዛቤ ቢኖር ግን እነዚህን ሰዎች ማዳን ይቻላል ብዬ አስባለሁ። ሌላ መጨረሻ ላይ ግን መጨመር ፈልገው ፈገግተኛ ዲፕሬሽን ደግሞ ይባላል። ፈገግተኛ ዲፕሬሽን ማለት ከሰዎች ጋር ይስቃሉ፣ ይጫወታሉ ምናምን፣ ውስጣቸው ግን ሀዘን ያለ ሰዎች አሉ፣ ውስጣቸው ግን የተከፉ ሰዎች አሉ። እና አንዳንድ ጊዜ አሁን ድንገት የሆነ ሰው አብረሹ እየሳቀ እየተጫወተ ራሱን አጠፋ ስትባይ እንዴት ልትይ ትችላለሽ? ግን ሰዎች ስለሳቁ ደስተኛ ናቸው ማለት አይደለም። በፈገግታም ይሸፈናል መከፋት፣ በልብስ ይሸፈናል በፈገግታም ይሸፈናል። እናውቀው ሰው ካለ ጠጋ ብሎ ማዳመጥ እንደ ወዳጅ፣ ከዛ በይበልጥ ደግሞ የባለሙያ ሕክምና የባለሙያ እገዛ እንዲያደርጉ ማመቻቸት ጥሩ ይመስላል።
በጣም አመሰግናለሁ ዶክተር ዮናስ ላቀው ከኛ ጋር ስለነበሩት ቆይታ፣ እግዚአብሔር ይስጥልኝ።
ኤደንና እንግዳዋን ዶክተር ዮናስን በእጅጉ አመሰግናለሁ። እናንተም አድማጮቻችን፣ ተመልካቾቻችን ከጥልቅ ድብርት ጋር በተያያዘ የገጠማችሁን ብታጋሩን በጣም ደስ ይለናል። ከዚህ ስርጭት ቅጂ ጋራ አስተያየታችሁን ከስር ብትተውልን የቀጣይ ዘገባዎቻችን ግብዓት እናደርጋችኋለን። አሁን አጭር የሙዚቃ እረፍት እንውሰድ። ስባለው ይታየው ያቻትና ይለናል። መከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ የሚቀርብ ወጣቶችን የሚመለከት ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። የጀመርነው ሙዚቃ ወደ ኋላ እንመለስበታለን። አሁን ግን ሳምንታዊውን የቴክኖሎጂ አፍታ መሰናዷችንን አዳምጠን እንመለስ። በቲና ትራን የተዘጋጀውን በርቀት ስለሚሾፈሩ መኪኖች የሚነግረንን ዘገባ እንደሚከተለው እናሰማችሁ። አሁን የመጓጓዣ አገልግሎት ፈልገው ትዛዙንም በስልኩ መጨረሰው የተለመደ ጉዳይ ሆኗል። ያልተለመደ የሚሆነው ያዘዙት መኪና ወይንም ታክሲ ካለሹፌር ራሱን እያሽከረከረ ደጅዎ ድረስ ከመጣ ብቻ ነው። ያ በዩናይትድ ስቴትስ ኔቫዳ ግዛት ውስጥ እየሆነ ነው። የትኩረት ማዕከል ሆኗል። ሁሉም ሰው ሊያዩ ይፈልጋል። ሊቀርቡት ይሻሉ፣ ሊነኩት፣ ሊዳስሱትም ይመኛል ነው ያለው ናንዳ ኩማር። ናንዳ ኩማር ሄሎ የተባለው የመጓጓዣ አገልግሎት ሰጪ ድርጅት መስራች ነው። ድርጅቱ በከፊል ራሳቸውን በራሳቸው በሚያሽከረክሩ መኪኖች ደንበኞችን ያጓጉዛል። መኪኖቹ በሙሉ ከ50 ማይል አነስ ባለ ርቀት በሚገኘው የኔቫዳ ከተማ ውስጥ የድርጅቱ ዋና መስሪያ ቤት በተቀመጡ ሾፌሮች በርቀት የሚሾፈሩ ናቸው።
We are taking a off-the-shelf electric cars.
ኤሌክትሪክ መኪኖችን ከወሰድን በኋላ ኮምፒውተር፣ የመቆጣጠሪያ ቴክኖሎጂና የሹፍርና ስርዓት እናከለባቸዋለን። ይህም መኪኖቹን በርቀት ለመንዳት ያስችለናል ያለው ኩማር። የመኪኖቹ እጅግ ጠቃሚው አካል ካሜራው ነው። ሄሎ እንደሚለው ካሜራው ለርቀት ሾፌሮች 360 ዲግሪ የእይታ እድል ይሰጣቸዋል። አገልግሎቱ በአብዛኛው በቲ ሞባይል የ5G የኢንተርኔት ትስስር ላይ የተመሰረተ ነው። ጆን ሶው የቲ ሞባይል ስራ አስፈጻሚ ምክትል ፕሬዚደንት ናቸው።
To me this is almost a sweet spot.
ለኒ የ5G ኃይል ለማሳየት አገልግሎቱን እንደ ግሩም ስፍራ እቆጥረዋለሁ ያሉት መኪናው የተጠራበት ቦታ ላይ እንደደረሰ ደንበኛው ወደ መኪናው ይገባና የሹፍርና ኃላፊነቱን ይረከባል። ራሳቸውን በራሳቸው የሚያሽከረክሩ መኪኖች እስኪበራከቱ ወደዚያው የሚያዳርስ አነስተኛ ርምጃ ነው። ለአሁኑ በሰው ጉልበትና ራሱን በራሱ የሚያሽከረክር ቴክኖሎጂ መካከል ባለው ሂደት የደንበኞችን እምነት ለማግኘት የተደረገ ጥረት እንደሆነ ናንዳ ኩማር ይናገራል።
So there is a big social trust gap between worth
አሪባለውና ሁሉም መኪኖች ሾፌራልባና ራሳቸውን ይዘውራሉ ተብሎ ወደሚጠበቀው መጪው ዘመን እያመራ ባለው የትራንስፖርት ሂደት ውስጥ ትልቅ የማህበረሰብ መተማመን ክፍተት አለ። የምንፈልገው መተማመን የሆነ ቦታ ላይ መጀመር አለበት ነው ያለው። ያገልግሉት የመኪና ማቆሚያ ችግርንም ያቃልላል ተብሏል። አንድ ሰው መኪናውን ተጠቅሞ ሲጨርስ በሩን ዘግቶ ብቻ መተው ይጠበቅበታል። ድርጅቱ ከቆመበት ስፍራ በርቀት ያሽከረከረ ወደ ተዘጋጀለት ስፍራ ይወስዳል። ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ በመከታተል ላይ ያላችሁት መሰናዶ ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ጋቢና ቪኦኤ ከራዲዮ ስርጭታችን በተጨማሪ በቴሌቪዥን መስኮትም ብቅ ብለናል። በማህበራዊ መገናኛዎች ላይም እንገኛለን። አብራችሁን እንድትዘልቁ ከአሁኑ እንጋብዛለን። አሁን ቀደም ብለን የጀመርነው ሙዚቃ አለ። የእሱ ባለቤታየው ፎቶሽ ይናገራል ነው። ቀደም ብለን ረዙም ሳላሳስተው አልቀረውም። እሱን ሰምተን እንመለስ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምጽና ምስል ምህንድስና ደግሞ ንጉሱ ታምሬ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።